የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ
በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀመረ። እንደምን አመሻችሁ። ዛሬ ቀኑ ሰኔ 18 2011 ዓ.ም ነው። ለዛሬ ከያዝናቸው ጉዳዮች መካከል የተወሰኑትን እንገራችሁ። ሰሞኑን በጠባቂያቸው የተገደሉት የጦር ኃይሎች ኢታማዦር ሹም ጀነራል ሰዓረ መኮንንና ጡረተኛው ጀነራል ገዛኸኝ አበራ አስክሬን ዛሬ በሚሊኒየም አዳራሽ ሽኝት ተደርጎለታል።
እኛ ይሄ ነገር በጣም ቆጭቶናል፣ በጣም አናዶናል። ጀነራል ሰዓረ ሲሰራ የነበረውን ጀነራል ሰዓረ አላማ ለማሳካት የጀነራል ሰዓረ ገዳዮችን ለማሳፈር የእነሱ ፍላጎት እንዳይሳካ ለማድረግ ቆርጠን
በመቻቻል አብሮ መስራት የሚያምን ፍጹም ኢትዮጵያዊ ነበረ።
የሁለቱ ጀነራል ልጆች ያደረጉትን ንግግር ነበረ የሰማ ነው። ከዚህ በተጨማሪ ደግሞ የአዲስ አበባ ባለድራ ምክር ቤት ባልደራስ አባላቶቼ ለእስር እየተዳረጉብኝ ነው ብሏል።
ከውጭ የመጣ ችግር ሳይሆን እዚያ ፓርቲ ውስጥ ያለ ችግር ነው። ፓርቲ ውስጥ በተፈጠረ ችግር ከፓርቲ ውጭ ያሉ የኢህአደግ ተቀናቃኞች ናቸው ተብሎ የሚታሰቡ ግን ሰለባዊ የሆኑ ነው።
የምክር ቤቱ ሰብሳቢ ጋዜጠኛና የመብት ተሟጋች እስክንድር ነጋን የሰማችሁት። ዝርዝር ጉዳዩን ቆየት ብለን እናስደምጣችኋለን። እነኚህና ሌሎች የኢትዮጵያን ወቅታዊ ጉዳዮች የሚነግሩን ዘገባዎች ይደመጣሉ። አብሬያችሁ የማመሸው ሀብታሙ ስዩም ነኝ። ሞክቢል ያቤሮ ደግሞ በድምፅ ምህንድስናው አብሮን ያመሻል። አሁን ወደ አበይቱ ዜና እንሻገር። የጠቅላይ ሚኒስትር ቢሮ የመፈንቅለ መንግስት ሙከራ ካለው ካለፈው ቅዳሜ ጥቃት በኋላ በአድማው መሪነት በተጠረጠሩት ጀኔራል ዓላማና ፍላጎት ዙሪያ ጥያቄዎች እየተነሱ መሆናቸው ተነግረዋል። ትናንት ሰኞ እንደዘገብነው ብርጋዴር ጀኔራል አሳምነው ጽጌ ሊያመልጡ ሲሉ በፖሊስ ታድነው መገደላቸውን የፌዴራል ፖሊስ ኮሚሽን ኮሚሽነር ጀኔራል እንዳሻው ጣሰው ለአሜሪካ ድምፅ ገልጸዋል። ጀኔራል አሳምነው የአማራ ክልል የሰላምና የደህንነት ቢሮ ኃላፊ እንደነበሩም ይታወቃል። ብርጋዴር ጀነራል አሳምነው ባለፈው ቅዳሜ የአማራ ክልላዊ አስተዳደር ፕሬዚዳንት የነበሩትን እንዲሁም አማካሪያቸውን የክልሉን አቃቢ ሕግ ጨምረው እንደገደሉና በፌዴራል መንግስቱም ይህንን ማድረግ ያደረጉ እሳቸው ናቸው በሚል ጣት ተቀስሮባቸዋል። በሌላ ነገር ግን በተያያዘ ዜና የጦር ኃይሎች ኢታማዦር ሹም ጀነራል ሰዓረ መኮንን ከባህር ዳር 500 ኪሎ ሜትር ርቀት አዲስ አበባ ላይ በጠባቂያቸው መገደላቸውን የጠቅላይ ሚኒስትር ቢሮ አስታውቋል። ስለ ኢትዮጵያ እንደሚያጠናና እንደሚጽፍ የተገለጠው ጋዜጠኛ ዘካርያስ ዘላለም ከቪኦኤ ጋር ባደረገው ቃለ ምልልስ ጀነራል አሳምነው ረጅምና ውስብስብ ታሪክ ያላቸው ሰው መሆናቸውን ተናግሯል። ጀነራሉ በሟቹ ጠቅላይ ሚኒስትር አቶ መለስ ዜናዊ አገዛዝ ለአውሮፓውያን አቆጣጠር በ2009 ዓ ም በመፈንቅለ መንግሥት ሙከራ ተጠርጥረው መታሰራቸውን የሚናገረው አቶ ዘካርያስ ከሌሎች 20 የሚሆኑ ወታደራዊ መኮንኖች ጋር ዕድሜ ልክ እስራት ተፈርዶባቸው እንደነበረም ያስታውሳል። በኋላም በጠቅላይ ሚኒስትር አብይ አመራር ከእስር ተፈተው የተሻረ ማዕረጋቸውንና ጥሮታቸው ተከብሮላቸው በመንግሥት ውስጥ እንዲያገለግሉ ተደርገው እንደነበረ ጋዜጠኛ ዘካርያስ ተናግሯል። በተጠርጣሪው ጀነራልና በመንግስቱ መካከል ከቅርብ ጊዜያት ወዲህ አንዳንድ ቅራኔ መከሰቱን ዘካርያስ ቢናገርም ስለ ቅዳሜው ያልታሰበና ድንገተኛ አደጋ ምልክት ሰጪ የሆነ አንዳች ፍንጭ የለም። እንዲያውም ይላል ዘካርያስ፣ የጥቃቱ ዓላማና ምክንያትም አይታወቅም ብሏል። በክልል ውስጥ የተካሄደ መፈንቅለ መንግስት እንደምን ተቀባይነት እንደሚኖረውም አይገባኝም ያለው ዘካርያስ ያንድን ክልል ርዕሰ ከተማ መቆጣጠር ጠቅላላውን ክልል ለመቆጣጠር ዋስትና አይሆንም ብሏል። የሁማን ራይትስ ዎች ተመራማሪ ፍሌክስ ሆርን ጥቃቱን ለየት ባለና ጎሳ ውስጥ ከተፈጠረው ውጥረት አንጻር ነው የተመለከተው። ከፎሬን ፖሊሲ መጽሔት ጋር ባደረገው ቃለ ምልልስ የአማራው የጎሳ ቡድን በኦሮሞ ጠቅላይ ሚኒስትር በዶክተር አብይ መንግስት ላይ እርካታ ማጣቱን ነው የጠቁመው። ይህንና መሰል ጉዳዮችን በመጽሔቱ ዝግጅት ዝርዝር ብለን እናሰማችኋለን። እናመሰግናለን። አሁን ወደ ያዝናቸው አበይት ዘገባዎች እናምራለን።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ ስንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ከጋቢና ጋር ናችሁ። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። አብራችሁን ስለሆናችሁ እናመሰግናለን። ወደ ቀዳሚው ዘገባ እናምራ። ሰሞኑን በጠባቂያቸው የተገደሉት የጦር ኃይሎች ኢታማዦር ሹም ጀኔራል ሰዓረ መኮንንና ጡረተኛው ጀኔራል ገዛኸኝ አበራ አስክሬን ዛሬ በሚሊኒየም አዳራሽ ሽኝት ተደርጎለታል። የጦር ኃይሎች ኢታማዦር ሹም ጀኔራል ሰዓረ መኮንን በሀገሪቱ የተጀመረው ለውጥ ለኢትዮጵያ ሕዝብ ያለውን ፋይዳ በማስቀደም የበኩላቸውን ሚና በማስቀደም በሕይወት ታሪካቸው ውስጥ ትልቅ አስተዋጽኦ እንዳበረከቱ ተጠቅሷል። ጠቅላይ ኢታማዦር ሹሙ በኢትዮጵያ ብዙ ጫናና ተግዳሮት በማለፍ ከፍተኛ ሚና መጫወታቸው ተዘርዝሯል። እስክንድር ፍሬው ቀጣዩን ዘገባ ልኮልናል።
ስሜት የተቀላቀለበት ከፍተኛ ሀዘን የተንጸባረቀበት የሽኝት ስነ ስርዓት ነው ዛሬ በሚሊኒየም አዳራሽ የተካሄደው። ከከፍተኛ ባለስልጣናት እስከ ጠቅላይ ሚኒስትር አብይ አህመድ ሀዘናቸውን የገለጹበት፣ አምርረው ሲያነቡ የታዩበት ሽኝት። ጠቅላይ ኢታማዦር ሹም ሰዓረ መኮንን በ1969 ወደ ትጥቅ ትግል ከገቡበት እስከ ዛሬ ድረስ በርካታ ግዳጆችን በብቃት መወጣታቸው፣ መምራታቸው በሕይወት ታሪካቸው ተገልጿል። በኢትዮጵያ የተከሰተውን ለውጥ ተከትሎም በመከላከያ ሰራዊቱ እየተካሄዱ ያሉ የማሻሻያ እርምጃዎችን በማቀድ የመሪነት ሚናቸውን መወጣታቸው ተመልክቷል። በሀገሪቱ የተለያዩ አካባቢዎች የሚታዩ የጸጥታ መደፍረሶችን ለማስተካከል ሲሰሩ መቆየታቸውም ነው የተጠቀሰው። በመከላከያ ሰራዊቱ ውስጥ እየተካሄደ ያለው የማሻሻያ ስራ በውጤታማነት እንዲቀጥል ለማድረግ መስራታቸው ተብራርቷል። በብዙ ጫናና ተግዳሮት ውስጥ በማለፍ ከምንም በላይ ለውጡ ለኢትዮጵያ ሕዝብ ያለውን ፋይዳ በማስቀደም የበኩላቸውን ሚና ተጫውተዋል በሚል ነው የተገለጸው። የጀኔራሉን ከፍተኛ አስተዋጽኦ ያደነቁት የኢትዮጵያ ጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀኔራል ብርሃኑ ጁላ አገራችን እንደዚህ አይነት የጦር መሪ ስለነበራት ልትኮራ ይገባል ብለዋል። በእሳቸው ላይ ግድያ መፈጸሙ ግራ እንዳጋባቸውም ተናግረዋል።
የሀገር እየሰራ ሁሉንም እያቻቻለ ሁሉንም እያገለገለ ሁሉንም እየሰማ ሁሉንም እያስተናገደ ባለበት ምን በድሎ ነው? ይቅርታ፣ ምን በድሎ ነው የሚገደለው? የምሉ የገዛ ነጻ እኔ እንዳልሰው በግል ያመኛል። በጣም ትክክል አይደለም። ጀኔራሉ የስልጣን ሩጫ አላቸው። ሰው እንዳይሞት የተፈናቀለ እንድንመለስ እና እየሰሩ ያሉት ሌላ የሚሰሩት ነገር የላቸው። አብረን ነው የሚሰራው። ምንም የሚወቀስላቸው ነገር የላቸው። እኛ ይሄ ነገር በጣም ቆጭቶናል፣ በጣም አናዶናል። ጀነራል ሰዓረ ሲሰራ የነበረውን ጀነራል ሰዓረ አላማ በማሳካት የጀነራል ሰዓረ ገዳዮችን ለማሳፈር የእነሱ ፍላጎት እንዳይሳካ ለማድረግ ቆርጠን እንታገላለን።
በዚሁ ስነ ስርዓት ላይ የተናገረው የኢታማዦር ሹሙ ወንድ ልጅ ማአሾ ሰዓረም አባቱ በኢትዮጵያ ጉዳይ የነበራቸውን አቋም ጠቅሷል።
በመጀመሪያ ለኢትዮጵያ መንግስት ዝግጁ ስላዘጋጀ ለእኛና ዳደሞ አርገዛ እንደሚሰጉት በጣም እናመሰግናለን እና እንደ ኢትዮጵያ ህዝብ አክብሮ ሰዎቻችን ስለወጣ ውጪ በጣም በጣም ክብር ምስጋና ለእናንተ ተፋት። መጀመሪያ አባቱ በአንድነት በመቻቻል አብሮ በመስራት የሚያምን ፍጹም ኢትዮጵያዊ ነበረ። ጀነራል ብርሃኑ እንዳለ ምንም ያይገቦ ጀነራል ላይ የማይገባቸ ጀነራልሞት አገር ይበዛል ማለት አለ። እኛ ጠንክረን ከቆምን ኢትዮጵያን አንድ እናረጋታለን።
ጀነራል ሰዓረ መኮንን የኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ሆነው የተሾሙት በአገሪቱ የተከሰተውን ለውጥ ተከትሎ ወደ ስልጣን በመጡት ጠቅላይ ሚኒስትር አብይ አህመድ ነው። ከዚያ በፊት ግን በሌሎች ከፍተኛ ወታደራዊ ኃላፊነቶች አገልግለዋል። የደርግ መንግስት ከስልጣን እንደተወገደ የምስራቅ እዝ ምክትል አዛዥ ነበሩ። በ1991 ብርጋዴር ጀነራል ሆነው ተሾሙ። በ1998 ወደ ሜጀር ጀነራልነት አደጉ። ሙሉ ጀነራል የሆኑት ደግሞ በ2010 ዓመተ ምህረት ነው። ጀነራል ሰዓረ መኮንን ሰኔ 15 2011 ዓ.ም በመኖሪያ ቤታቸው እንዳሉ በጠባቂያቸው ሲገደሉ አብረዋቸው የነበሩት ሜጀር ጀነራል ገዛኸኝ አበራም የጥቃቱ ሰለባ ነበሩ። ዛሬ በሚሊኒየም አዳራሽ ሽኝት የተደረገውም ለሁለቱም ጀነራሎች አስከሬን ነው። እሳቸውም እንደዚሁ በ1969 ዓ.ም የህወሓትን የትጥቅ ትግል ከተቀላቀሉ ጊዜ አንስቶ በተለያዩ ኃላፊነቶች ማገልገላቸው ተጠቅሷል። ከደርግ መንግስት መውደቅ በኋላ የነበራቸው የመጀመሪያ ኃላፊነትም በሀገር መከላከያ ሚኒስቴር በሎጂስቲክስ ዋና መምሪያ የስንቅና ንብረት መምሪያ ኃላፊነት ነበር። ከ1985 እስከ 2005 ዓ.ም ደግሞ የአገር መከላከያ የሎጂስቲክስ መምሪያ ዋና ኃላፊ ሆነው አገልግለዋል። ሜጀር ጀነራል ገዛኢ በ2005 ዓመተ ምህረት በመከላከያ የመተካካት ሂደት በክብር በጥሮታ ቢሰናበቱም አገራዊ አስተዋጽኦአቸው አለመቋረጡ በህይወት ታሪካቸው ተመልክቷል። የፐብሊክ ሰርቪስ ትራንስፖርት የተለያዩ መመሪያዎችን አዘጋጅተው ማደራጀትና የአመራር ቦርድን በመምራት በኢትዮጵያ ባህር ትራንስፖርት ድርጅት አማካሪነት በአገር መከላከያ ሚኒስቴርም እንደዚሁ በአማካሪነት ማገልገላቸው ነው የተብራራው። በሚሊኒየም አዳራሽ ሽኝት የተደረገለት የሁለቱ ጀነራሎች አስከሬን የቀብር መስራቱ ወደሚፈጸምበት መቀሌ ተጉዟል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ነበር ያዳምጣችሁ። ድስር ጠባቂያቸው የተገደሉት የጦር ኃይሎች ኤታማዦር ሹም ጀነራል ሳረ መኮንንና ጡረተኛው ጀነራል ገዛኢ አበራ ዛሬ እንዴት እንደተሸኙ ነው የዘገበልን። እናመሰግናለን። ወደ ሌላ አንድ ዘገባ እናቅና። በገዢው ፓርቲ ውስጥ በተፈጠረ ችግር ሰበብ የገዢው ፓርቲ ተቀናቃኞች ሰለባ እየሆኑ ነው ሲል የአዲስ አበባ ከተማ ባላደራ ምክር ቤት አስታወቀ። የምክር ቤቱ ሰብሳቢ ጋዜጠኛ እስክንድር ነጋ ከተሰረዘው የባህር ዳር ህዝባዊ ስብሰባ መልስ አባላቶቻችን ለእስር ተዳርገዋል፣ መንግሥት አስቸኳይ የእርምት እርምጃ መውሰድ አለበት ሲልም አሳስበዋል። የአዲስ አበባ ባላደራ ምክር ቤት ባልደራስ አባላቶች ለእስር ተዳርገውብኛል ሲል ለአሜሪካን ድምፅ ራዲዮ ተናግረዋል። የምክር ቤቱ ሰብሳቢ ጋዜጠኛና የመብት ተሟጋቹ እስክንድር ነጋ እንደተናገረው እሁድ ዕለት በባህር ዳር ከተማ ሊደረግ የነበረው ህዝባዊ ስብሰባ መሰረዙን ተከትሎ በቀጣዩ ቀናት ወደ አዲስ አበባ ከተመለሱት አመራሮች መካከል የተወሰኑት በፖሊስ ቁጥጥር ስር ውለዋል።
ምክር ቤት አባላት አብዛኞቻችን ከፊሎቻችን ወደ አዲስ አበባ በአየር ለመመለስ ስላልተፈቀደልም ስለተከለከልም ግማሾቻችን በመንገድ ግማሾቻችን በአየር የተመለስ ነው። በመንገድ ወደ አዲስ አበባ ለመመለስ ከተገደድ ነው መካከል እና ታየ እንገኝበታለን። ጠዋት ለሊት አስር ሰዓት ተኩል ማለት ነው ከገባም በኋላ በጥቂት ሰዓታት ልዩነት ውስጥ ታየ ቸኮል ታስሯል። ከእሱም ባሻገር እንደዚሁ ከምክር ቤት አባሎቻችን መካከል በጣም ጠንካራ ናቸው፣ ቁልፍ ናቸው የምንላቸው አባላትና አመራር ሌሎች በክፍለ ከተማ ደረጃ ያሉ አመራር አባላትም ታስረዋል። የምክር ቤት አባላት እንደዚህ እንደሚፈልጉ የሰማናቸው አሉ።
የታሰሩበትን ምክንያት ለማጣራት ለመጠየቅ ሞክራችኋል? በቁጥጥር ስር ያዋላቸውስ ማን ነው? የት አካባቢ ነው ታስረው የሚገኙት? ይህንን ለማወቅ ችላችሁ ይሆን እስክንድር?
እንግዲህ ይሄ ነገር እንደተሰማ እኛ ወደ አዲስ አበባ ፖሊስ ኮሚሽን ተንቀሳቅሰናል። እዚያ ያሉ ባለስልጣናትን ለማነጋገር ሞክረናል። በደፈናው የታሰሩት በወቅታዊ ጉዳዮችም ነው ከመባል ባሻገር ዝርዝር መረጃ ሊሰጠን የቻለ የለም። እኛ እዚያ በተንቀሳቀስንበት ሰዓት ላይ ዘመዶቻቸው ደግሞ ውስጥ ገብተው እህል ማስጠንቀቅ ብሏቸዋል።
ጋዜጠኛና የመብት ተሟጋች እስክንድር ነጋ በገዢው ፓርቲ ውስጥ በተፈጠረ ችግር ሰበብ የገዢው ፓርቲ ተቀናቃኞች ሰለባ እየሆኑ ነው ሲል ይከሳል። በባህር ዳር ከተማ የደረሰውን የባለሥልጣናት ግድያ በተመለከተ በስፍራው የነበሩ ሰዎች በአደባባይ የሰጡት ምስክርነት ባለበት ሁኔታ ከጉዳዩ ጋር ግንኙነት የሌላቸውን ወገኖች ማዋከብ ተገቢነት እንደሚያንሰው በመጥቀስ ይሟገታል።
የመጀመሪያ ነገር አሁን ወቅታዊ ጉዳዮችን በሚመለከት ምን እንደሆነ የመጀመሪያ ምስክር የሆኑት የክልሉ ባለስልጣናት ችግሩ ሲፈጠር ከስር መሰረቱ ሲጀምሩ ግን እንዴት እንደተፈጠረ በምን ሂደት እንዳለፈ እንዴት ተቋጨ ሙሉውን ሂደት የሚያውቁ የክልሉ አመራር አባላት በአማራ ቴሌቪዥን ላይ ቀርበው ሙሉ የምስክርነት ቃላቸውን ሰጥተዋል። ይህ ፖሊስ ከዚህ ያለፈ ምንም አይነት ከዚህ የጠለቀ ማስረጃ ሊያገኝ የሚችልበት ሁኔታ የለም። በህዝብ ፊት ምስክርነት ይሰጣል። ለፖሊስ ሊሰጥ የሚችለው ምስክርነት ህዝብ በብላጭ አዳምቶታል። ከዚህ የተሰጠው የመጀመሪያ ደረጃ ምስክርነት ያገኘነው ጭብጥ ችግሩ ሙሉ ለሙሉ ፓርቲ ውስጥ እንደነበር ነው። ሙሉ ለሙሉ ከውጭ የመጣ ችግር ሳይሆን እዚያው ፓርቲ ውስጥ ያለ ችግር ነው። ፓርቲ ውስጥ በተፈጠረ ችግር ከፓርቲ ውጭ ያሉ የኢህአደግ ተቀናቃኞች ናቸው ተብሎ የሚታሰቡ ግን ሰለባ እየሆኑ ነው። አሁንም እደግመዋለሁ፣ የለውጡ ተቀናቃኞች አሉ። የኢህአደግ ተቀናቃኝ ተብሎ የሚታሰቡ የኢህአደግ አማራጮች ናቸው ተብሎ የሚታሰቡ በዚህ አጋጣሚ ላይ ቁልፍ የሆኑ አባላቶቻቸው እየታሰሩ ይገኛሉ። ይሄ ደግሞ የድሮ አስተሳሰብ የድሮ አካሄድ ነው። ሀገር የሚበጅ አካሄድ አይደለም።
በሀገሪቱ ውስጥ እየተፈጠሩ ያሉ ችግሮችን ዲሞክራሲያዊ መንገዶችን በመከተል መፍታት እንደሚያስፈልግ ያሳሰበው እስክንድር ነጋ ጭቆና ግን በአማራጭነት ሊቀርብ አይገባም ይላል።
እኔ በእኔ አስተያየት ጭቆና አማራጭ ፖሊሲ አይደለም። ጭቆና ወደ ባሰ ችግር ይፈጥናል። የሚሻለው በዲሞክራሲ ጎዳና ላይ መጓዝ ነው የሚል ነው እና አሁን ዛሬ የተወሰደ እርምጃ ጥሩ ምልክት አይደለም። ከእውነታው ጋር በግልጽ የሚጋጭ ነው እና አስቸኳይ የሆነ እርምጃ ሊወሰድበት ይገባል የሚል አስተያየት ነው ያለኝ።
የአዲስ አበባ ባላደራ ምክር ቤት ባልደራስ ታስረውብኛል ያላቸውን አባላት በተመለከተ የአዲስ አበባ ፖሊስ ኮሚሽን መልስ ይሰጠን ዘንድ ደጅ ጠንተን ነበር። በተደጋጋሚ የደወልንላቸው የኮሚሽኑ የሕዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታው ወደ ስቱዲዮ እስከገባንበት ሰዓት ድረስ ስልካቸውን ሊያነሱልን አልቻለም። የእሳቸውን መልስ ባገኘን ጊዜ እናሰማችኋለን። የአዲስ አበባ ባላደራ ምክር ቤት ባልደራስ የአዲስ አበባ ከተማ ነዋሪዎች በከተማ ውስጥ ያላቸውን መብት ለማስከበር የሚንቀሳቀስ ተቋም እንደሆነ ይናገራል። በዋነኝነት በጋዜጠኝነትና በለውጥ አራማጅነት የሚታወቁ በቀደመው ዘመን ስራዎቻቸው እንደ ወንጀል ቆጥረው በእስር የባጁ ሰዎች ያቋቋሙት ቡድንም ነው። ምክር ቤቱ ከዚህ ቀደም በተለያዩ ስፍራዎች ልሰጣቸው የሞከርኳቸው መግለጫዎች በመንግስት የጸጥታ ኃይሎች ሆን ተብለው ተደናቅፈውብኛል ሲል መክሰሱ ይታወቃል። የኢትዮጵያ መንግስት የጸጥታ አካላት በበኩላቸው ውንጀላው መሰረተ ቢስ ነው ሲሉ ተሟግተዋል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። ከጋቢና ጋር ስለሆናችሁ እናመሰግናለን። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። በትናንትናው መሰናዷችን የተፎካካሪ ፓርቲ ተወካዮች በአሁኑ የኢትዮጵያ ጉዳይ ላይ ያላቸውን አቋም አጋርተው ነበር። ዛሬም ደግሞ ታዋቂው የፖለቲካ ሰው የሆኑትን ዶክተር መራራ ጉዲናን እይታና አቋም እናሰማችኋለን። ሙክታር ጀማል ያናገራቸው እንደሚከተል ይቀርባል።
ፕሮፌሰር መረራ ጉዲና ፖለቲካል ሳይንስ ምሁርና የመድረክ ሊቀመንበር ይህን ቃለ መጠይቅ ለማድረግ ፈቃደኛ በመሆኑ በአሜሪካን ትንሽ አድማጮች አመሰግናለሁ። ለተወደኝብን አመሰግናለሁ። ፕሮፌሰር፣ በቅርብ ከአማራ ክልል የተነሳው ክልሉን መሪዎች መስያካካውና መፈንቅለ መንግስት ነው የተባለ ግጭት ፌደራል ድረስን በመምጣት መከላከያ ሚኒስትር ኤታማዦር ሹሙን ነፍስ ያሳጣ ነገር ተከስቷል። ምንድን ነው እንዴት ነው የሚመለከቱት? ሰው እንግዲህ የኢትዮጵያ ፖለቲካ መፈንቅለ መንግስት እንደዚህ አይነት ሁኔታዎች የሚፈጠሩት በሁለት ነገር ነው። አንደኛው ህብረተሰቡ ውስጥ ባለው የፖለቲካ ሁኔታ ላይ ሰፊ ቅሬታ ሲኖርና ይህን ሰፊ ቅሬታ ደግሞ ያንን ተቀብሎ በሀይል ለመፍታት የሚፈልግ ደግሞ ቡድንና ቡድን ወይም ብለፈት ሲፈጠር ወይም የህብረተሰቡ ትኩሳት አንድ የፖለቲካ እኩልነት መታጋት አችሎ ሊሆን ይችላል። ህብረተሰብን የሚወክሉ ህዝብ ተገፋ ብሎም ሊሆን ይችላል። በሌላ በኩል ደግሞ ይህንን ከዜጋ እስከ መቼ ይናያለን መለወጥ አለብን የህብረተሰብን ጥያቄ ማፍታት አለብን ብሎ የሚያምን ግለሰብ ወይም ቡድን ሲፈጠር ነው። ሁለቱ ሲገናኙ እንደዚህ ያለ ሙከራዎች ይደረጋሉ። መቼሌ ናቸው እንዲያደረጉት መቼሌ ይሆናሉ የሚሉ ክስተቱን ራሱ የመጠራጠርና ሌላ አካል ነው ይህንን ክስተት የፈጸመው ብዙ መላክቶች አሉ። ሰው ምን ያያል ነው መላክቶች ሊኖሩ ይችላሉ፣ ግን በዋናነት ይሄ ፖለቲካ አይሆነንም፣ ይሄ ፖለቲካ በዚህ በዚህ ሆነዋል፣ ይሄ ፖለቲካ እኛን ትስግት እያጋል መለሰን ብሎ በሚዲያም በምንም ሲጠዙ የነበረ ቅሳዎች አሉ። ስለዚህ ብዙ ስመጠቃቀስ ውስጥ መግባት አልፈልግም። በየራሱ ይሄ መንግስት ኢትዮጵያንም ሊያጠፋ ኢትዮጵያንም ለአደጋ ሊያጋልጥ ብሎ በሚዲያ ላይ የሚናገሩ ሰዎች ነበሩ። ብዙ ጊዜ እነዚህ ክስተቶች ከዛ ጋር ይታያል። ሁኔታው ዝም ብሎ ከየትም አይመጡ። የተወሰነ የህዝብ ብሶት መኖር አለበት፣ የተወሰነ የህዝብ ብሶት፣ ያንን ደግሞ መፍታት አለብን ብሎ የሚያምን ቡድን ወይም ግለሰብ መፍታት መኖር አለበት። አለበለዚያ የግል እንትን ነው ፈረንጆች ለሆን አክት የሚሉት ብሎ አንድ ግለሰብ በጀግነት የሚሰራ ይህ አይነት ባህል ጋርም የሆነ እንቅስቃሴዎች አሉ። ከማዕከላዊ መንግስትም የደረሰ ግዳጅ አለ። ኤታማዦርን የጨመረ ግድያ ተደርጓል። ስለዚህ ሰንሰለት አለ ማለት ነው። ከዛ ከአዲስ አበባ ድረስ ታማኝ ያልሆነ አደጋጋ ሊፈጠር ይችል ነበር። ምናልባት በጣም ወደ ሩዋንዳ ሊወስድ የሚችል ክስተት ሊፈጠር ይችል ነበር። አሁን የሚያነሱት አይነት ወይ ደግሞ በመሀል የሚመጣው በማህበረሰቡ ላይ ስጋት መፈጠር ወደ መረጋጋት ለመምጣት ህዝቡ ይጠበቃል። መንግስት ምን ማድረግ ይኖርበታል? ይህ በዋናነት መንግስት እና የሀገሪቱ ውስጥ የሚንቀሳቀሱ የፖለቲካ ለውጥ በዚህ ስትራቴጂ መከተል፣ አንደኛው ስትራቴጂ ብሔራዊ መሬት የወረደ ብሔራዊ መግባባት አሁን አለ የምንለው ጠቅላይ ሚኒስትሩ አነጋግረናል። ምርጫ ቦርድ የተሰበሰባቸው ስብሰባዎች አንዳንድ ሳይቶች እንተጋለን፣ አንዳንድ ህዝቦች እየተለወጡ እንላለን። ግን የሀገሪቱን ፖለቲካ አቅጣጫ ሲዘን ሮድ ማፕ ወይም ፍኖተ ካርታ የሚባለው መሬት አስቀምጠን ሁሉም የፖለቲካ ኃይሎች በዚህ አቅጣጫ ይህን ሀገር በዚህ መንገድ እንለውጣለን ብለን ብሔራዊ ስምምነት ብሔራዊ መግባባት የሚባል መሬት ላይ የሚታይ ህዝቡም ተስፋ አርጎ ተስፋ ዘምቆ የሚደግፈው ነገር መሬት ላይ አላስገባም። ይሄ ፖለቲካ መልስ ነው የሚፈልገው፣ ፖለቲካ መፍትሄ ነው። ሁሉ ፌር ጌም የሚለው ሁሉ ፍትሐዊ ጨዋታ ነው የሚለው ፖለቲካ እዚህ ሀገር ውስጥ መፈጠር እንግዲህ በዋናነት መንግስት ከመንግስት ቀጥሎ መንግስት እንመራለን የሚሉ የተለያዩ ፖለቲካ ኃይሎች፣ ከዚያ ቀጥሎ ደግሞ ሀገሪቷን ዲሞክራሲያዊ ለውጥ እናመጣለን የሚንቀሳቀሱ ፖለቲካ ኃይሎች አንድ የሆነ በሆነ ብሔራዊ መግባባት ላይ የሚጨበጥ የሚዳሰስ መሬት ላይ የሚታይ ህዝቡ ደግሞ ተስፋ ሰንቆ ይህንን የሚደግፍበት ሁኔታ እንዲፈጠር መስራት አለባቸው። ሁለተኛው በየቦታ የሚነሱ ግጭቶች እንዳይነው የጸጥታ አካሉ ደግሞ ተመጣጣኝ የሆነ አንዳንድ ጊዜ እነሱም አንዳንድ እንደምናየው ተመጣጣኝ ያልሆነ እርምጃ የሚወስዱበት ምናልባት አንዱ ወግ ነው ሌላውን የሚገፉበት ሁኔታዎች ነበሩ። ስለዚህ እነሱም ተመጣጣኝ የሆነ እርምጃ እየወሰዱ ግን ፖለቲካ ኃይሉ በበላይነት ፖለቲካዊ መፍትሄ ላይ እንዲሰራ ማድረግ በጣም ወሳኝ ነው። ህዝቡን የሚጠብቀው ምንድ የሚያደርገው ህዝቡ እንግዲህ በሚችለው ሚያችው የተሻሉ ኃይሎች ናቸው መፍትሄና ችግርን የተሻሉ ያስከብራሉ የምንላቸው ፖለቲካ ኃይሎችን በህጋዊና ሰላማዊ መንገድ ከጎኑ መቆም መጣል አለበት። ዝም ብሎ ደግሞ በተወሰነ ጠባብ ጥቅምና ጠባብ ፍላጎቶች በየቦታው ሊኖሩ የሚችሉ ነገሮችን ደግሞ ዝም ብሎ ሀገራቸውን ማይሆን ምሳች ውስጥ እንዳይከቱ ደግሞ በሌላ በኩል ለመከላከል መቆም ነው። ልካፋት ድርጅቶች ራሳቸው አንዳንዴ የሚገኘውን አጀንዳ የማጥወዝና ወደ ራሳቸው የመሳብ እንድምታው ይታያሉ ነው ብዙ ጊዜ የሚታማው እዚህ ሀገር። ከፖለቲካ ፓርቲዎች ከድርጅቶች ምንድን ነው የሚጠበቀው? ይሄ መረጋጋትና ጡዘቱን ለማብረድ አላስፈላጊ የሆነ ፖለቲካ መሳሳብ፣ የገመድ ጉተታ፣ ጫፎችን ይዞ የፖለቲካውን አየር በማይፈለግበት አቅጣጫ የማቻል ሁኔታ መቆም የሚችለው ለእኔ ብሔራዊ መግባባት ብሔራዊ ስምምነት ላይ ሲደረግ የዚህ ወደፊት የሀገር የሚፈልገው ለውጥ በእንደዚህ አይነት ለውጥ ነው። ሁሉ ወደ መሀል መንገድ መጥቶ ማለት ነው። የያዙ ህልሞች የሚል በተለይ ብዙ ጊዜ የምለው የሚጋጩ ህልሞችን ይዘው ማለት መጋለቡ አይጠቅም። ወደዚህ የጋራ ሁሉም የራሱን መፍትሄ መዋጫዎችን ይዘው ወደዚህ ችግር ካልገባ እዛ ሜዳ ቆሞ የዜግነት ፖለቲካ መንግስት ሰማች ያደርሳል ብቻ ጋለ እዚህ ማዶ ቆሞ ደግሞ ብሔራችን ብቻ ካልሆነ ሌላው ጨዋታ አላቅም ነው ወደሚለው ከሄደ መሀል መንገድ የሚባለው ነገር ሁሉንም አብዛኛውን ኢትዮጵያ ይዞ መሄድ የሚችል ፖለቲካ መፍጠሩ አስቸጋሪ። ስለዚህ መንግስትም የራሱ ቤት ስራ፣ አካባቢ ኃይሎችም የራሳቸው ቤት ስራ፣ ህዝቡም የራሱ የሚችለውን ፖለቲካ ከገባ ድረስ ሲፈቱን መስራት ከቻለ ሌሎች ሀገሮች በወጡበት መንገድ ከዚህ ቀውስ እናውቃለን። ፕሮፌሰር መረራ ጉዲና አድማጮችም በጣም ማመሰግናለሁ። አመሰግናለሁ።
ዶክተር መረራ ጉዲና የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የፖለቲካ ሳይንስ መምህር ናቸው። በሰሞኑ የኢትዮጵያ ፖለቲካ ቀውስ ላይ ከባልደረባችን ሙክታር ጀማል ጋር ያደረጉትን ቆይታ ነው ያዳመጣችሁት። በእናንተ ስም እናመሰግናለን። ፍልስጤማውያን ባህሬን ውስጥ የተከፈተውንና ዩናይትድ ስቴትስ የመካከለኛው ምስራቅ ሰላም እቅዷን የምታቀርብበትን የሁለት ቀናት ጉባኤ በመቃወም ሰልፍ ወጥተዋል። ፕሬዚዳንት ትራምፕ በአማቻቸው ለፍልስጤማውያን የምዕተ ዓመቱ ድል ዲል ኦፍ ዘ ሴንቸሪ ብለውታል። የፖለቲካ መፍትሄ ካልተቀመጠበት ይሄ የኢኮኖሚ ዕቅድ የመሳካት ዕድል ይኖረው እንደሆነ ግን ለጊዜው አይታወቅም። የትራምፕ አስተዳደር እንደ አውሮፓውያን አቆጣጠር በ2017 ኢየሩሳሌም የእስራኤል መዲና ነች ማለቱ ይታወሳል። ቆንጅት ታዬ ዝርዝር ይዛለች።
ባህሬን ዋና ከተማ ማናማ ላይ ዛሬ በአሜሪካ ዋና አስተባባሪነት በተከፈተው ጉባኤ ትናንትና በዋዜማው ዌስት ባንክ ላይ ፍልስጤማውያን የተቃውሞ ሰልፍ አካሂደዋል። ሞሮኮ ዋና ከተማ ራባት ላይም በሺዎች የተቆጠሩ ደጋፊዎቻቸው ሰልፍ ወጥተዋል።
هي ورشة خيانية.
The states, individuals, governments, and institutions that have chosen to participate in the conflict.
በዚህ ጉባኤ ላይ መገኘትን የመረጡ መንግስታት የሚሆኑ ግለሰቦች ወይም ተቋማት ከሃዲዎች ካምፕ ለመግባት የመረጡ ናቸው ሲሉ ነው የራባት ሰልፍ ተካፋይ ሲናገሩ የተሰሙት። የሰላምና የብልጽግና ምክክር ጉባኤ በሚል ስያሜ የተጠራው ስብሰባ ላይ የሚሳተፉት ሀገሮችም ጭምር ስለ ጉባኤው የተለያየ አስተያየት እንዳላቸው ታውቋል። ሳውዲ አረቢያ፣ ካታር፣ የተባበሩት አረብ ኤሚሬቶች፣ ግብጽና ዮርዳኖስ በጉባኤው ላይ እንደሚካፈሉ አረጋግጠዋል። ነገር ግን ከፍተኛ የመንግስት ባለስልጣናትን አላኩም። ዩናይትድ ስቴትስን ወክለው የሚካፈሉት የገንዘብ ሚኒስትሩ ስቲቨን ምኑቺን እና የቅዱ ዋናው መሐንዲስ የሆኑት የፕሬዝደንት ትራምፕ አማች ጃረድ ኩሽነር ናቸው። የዋይት ሃውሱ ከፍተኛ አማካሪ ኩሽነር
The plan would invest about $50 billion in the region. It would create a million jobs in the West Bank.
በዚህ እቅድ ለመካከለኛው ምስራቅ መዋለ ንዋይ 50 ቢሊዮን ዶላር ይመደባል። ይህም በዌስት ባንክ እና በጋዛ 1 ሚሊዮን የሥራ ዕድሎችን ይፈጥራል። 30% የሆነውን የሥራ አጥነቱን መጠን ከ10% በታች ያወርዳል። በትክክል ሥራ ላይ ከዋለ የድህነቱን መጠንም በግማሽ ይቀንሰዋል። የተዘጋጀው የ10 ዓመት ፕላን ነው።
የትራምፕ አስተዳደር ዛሬና ነገ ረቡዕ የሚካሄደውን የባህሬኑን ጉባኤ ለፍልስጤማውያን ከእስራኤል ጋር ሰላም በመፍጠር ብዙ ቢሊዮን ዶላር መዋዕለ ንዋይ ተጠቃሚ የመሆን እድል የሚያገኙበት እንደሆነ የተናገረ ነው። የፍልስጤም መሪዎች ግን የነጻ ሀገር ባለቤት እንዳንሆን የታለመ እቅድ ነው በማለት የዩናይትድ ስቴትስን የኢኮኖሚ እቅድ አውግዘውታል። የፍልስጤም ጠቅላይ ሚኒስትር ሞሐመድ ሽታይ እንዲህ ብለዋል።
What Israel and the United States is trying to do now is simply to normalize relations with
አሁን እስራኤልና ዩናይትድ ስቴትስ እያደረጉ ያሉት ፍልስጤማውያን እየተጎዱ ከአረቦች ጋር ግንኙነታቸውን የማሻሻል ሙከራ ነው። እኛ ደግሞ ይህን አንቀበልም። በእኛ በኩል ሙሉ በሙሉ ውድቅ ነው። የዛሬው ቀን የቁጣ ቀን ነው። በየትኛውም ቦታ ያሉ ፍልስጤማውያን በሙሉ በአንድነት ከፕሬዝዳንት አባስ አመራር ጎን ቆመዋል።
ነቃፊዎች በበኩላቸው የትራምፕ አስተዳደር የፍልስጤማውያንን ጉዳይ ከራሳቸው እጅ አውጥቶ ከእስራኤል ጋር ወዳጅነታቸውን እያጠበቁ ላሉ የአረብ ሀገሮች እየሰጠ ነው ብለዋል። የፍልስጤማውያንን የነጻ ሀገር ባለቤትነት ጉጉት ያላካተተ እቅድ ፍሬያማ የመሆን እድል እንደማይኖረው ነው ብዙዎቹ የሚናገሩት።
ወንጀልን እናመሰግናለን። እንግዲህ ከሌሎችም ቦታዎች ያገኘናቸው ኢትዮጵያ ውስጥ በተከሰተው ክስተትና ከሱ ጋር በተያያዙ ጉዳዮች ላይ የሚመጡ ዜናዎች አሉ። አንደኛው እንግዲህ የብርጋዴር ጄኔራል አሳምነው ጽጌ አስክሬን ላሊበላ አየር ማረፊያ መድረሱ ነው። በስፍራው የሚገኙት የላሊበላ ከተማ አስተዳደር ምክትል ከንቲባ አቶ ማንደፍሮ ታደሰ ለቢቢሲ ገልጸዋል። በዛ አስክሬናቸው መድረሱን ትናንት የብርጋዴር ጄኔራል አሳምነውን መገደል ከተሰማ በኋላ ቤተሰቦቻቸው አስክሬናቸው በክብር እንዲሰጣቸው ለወረዳው መንግስት ጥያቄ በማቅረባቸው ጥያቄያቸውን የክልሉ መንግስት ተቀብሎ አስክሬናቸው እንደተሸኘ አቶ ማንደፍሮ ተናግረዋል። የጄኔራሉ ቤተሰቦች፣ የአካባቢው ነዋሪዎች፣ የአካባቢው መንግስት አመራር አካላት፣ የጸጥታ ኃይሎችና የቤተክርስቲያን ቀሳውስት በአውሮፕላን ማረፊያው መገኘታቸውም ተሰምቷል። ከቤተሰቦቻቸው ጋር ገና ስላልተነጋገሩ የብርጋዴር ጄኔራሉ የቀብር ስነ ስርዓት የትና መቼ እንደሚፈጸም በእርግጠኝነት መግለጽ እንደማይችሉ የገልጸዋል። እንግዲህ ከንቲባው ህብረተሰቡ ሀዘኑን የሚገልጽበት በከተማው አደባባይ ትልቅ ድንኳን የተዘጋጀ መሆኑም ተሰምቷል። አድማጮች፣ እስካሁን ድረስ አብራችሁን ስለነበራችሁ እናመሰግናለን። የዛሬ አስተናጋጃችሁ ሀብታሙ ስዩም ነበርኩ። በድምፅ ምህንድስናው ደግሞ ሞክቢል ያቤሮ አብሮን ነበረ። በነገው ዕለት በአዳዲስና ባልተሰሙ ሌሎች ዘገባዎች እንገናኛለን። ምሽታችሁ ከእኛ ጋር ስለነበረ በጣም እናመሰግናለን። ደህና ደሩ። Thank you.
kun radio sagale amerikati